የኢትዮጵያውያንን የፖለቲካና የሰብአዊ መብት ትግሎች በማህበራዊ መገናኛዎች በኩል ለሚከታተሉ ሰዎች የማነ ንጉስ አዲስ አይደለም።
ህዝባዊ እምቢተኝነትን በመፍጠር በህወሓት ላይ ጫና በመፍጠር መንገድን በመዝጋት የስራ አድማ በማድረግ ህወሓትን ይወገዳል ብለን ነው እንደ ስልት የያዝነው።
የማነ ንጉስ ከቅርብ ዓመታት ወዲህ ትኩረትን ካገኙና በርካታ ተከታዮች እያፈሩ ከመጡ ወጣት የለውጥ አራማጆች መካከል አንዱ ነው። ቅዳሜ አመሻሹን በማህበራዊ መገናኛዎች በኩል ቀድሞ የተሰማው ዜና ግን በትግራይ ክልል ውስጥ ይደርሳሉ ያላቸውን በደሎች በማጋራት የሚታወቀው ወጣት በሰዎች እጅ መገደሉን ይጠቁማል። የዜናውን ትክክለኝነት ያረጋገጡልን በትግራይ ክልል ጊዜያዊ አስተዳደር ውስጥ የደቡብ ምስራቅ ዞን አስተዳዳሪ የሆኑት መለሰ ብስራት በአጠቃላይ የስድስት ሰዎችን ህይወት የቀጠፈውን ድርጊት እንዲገልጹታል።
አዎ፣ የተገደለው ህዋላ የምትባል ትንሽ ከተማ ነች። የእርዳታ እህል እና አንዳንድ ነገሮች እንዳይዘረፉ በሚል እዛ የነበረ የመከላከያ ሰራዊት በሌላ ሚሽን ሌላ ቦታ ሲቀይር የከተማ አንዳንድ ህገ ወጥ ወጣቶች እንዳይዘርፉት በመስጋት ሁለት እና ሶስት የሚሆኑ የመከላከያ አባላት ይዞ ወደ ቦታው ሂዶ የሆነ ቤት ገብቶ ትምህርት እየሰጠ ነበር። ሰላማቸው ራሳቸው ጠብቁ፣ ሰው እንዳትጎዱ፣ ለራሳችሁም እንዳትጎዱ፣ ንብረት አትዝረፉ እና የምትፈልጉት ነገር ከመንግስት ጠይቁ፣ ህጋዊ ሁኑ ምናምን ያለ እያስተማረ ነበር ነው የተባለው ቡድን ያጣራው። ከዛ ከውጭ ጥይት ድምፅ ሲሰማ ሮጥ ብሎ ወደ መኪና ሊገባ ሲል ነው ተኩስ ተከፈተበት። እሱ ተመታ። እሱ የሚከላከሉ የመከላከያ ሰራዊትም የተኩስ ልውውጥ ተደርጎ እነርሱም ሁለቱ ወዲያ ሞቱ፣ እሱም ጨምሮ። የተኩተላቸው ሰው ተገደለ፣ አንዱ ሌላ ወጣትን ተገደለ። ያው አጠቃላይ በእለቱ ስድስት ሰዎች ናቸው የሞቱት እና ወዲያው የትውልድ ሀገሩ አካባቢ ስለነበረ ቤተሰብ መጥቶ ሬሳውን ወስዶ የስለት ሰዓት ቀብር ተጭሞ ሌላው የመከላከያ የነበርና ገዳዩ የአካባቢ ማህበረሰብ ነው የቀበራቸው በክብር። ይህን ያጣሩት
አቶ መለሰ ብስራት ከክስተቱ በኋላ ጊዜያዊ አጣሪ ቡድን ወደ ስፍራው የተላከ መሆኑን፣ የሟቾች አስክሬን ተነስቶ በክብር እንዲያርፍ መደረጉን ተናግረዋል። ከመከላከያ ሰራዊት ጋር በጥምረት በመሆን የግድያውን ዝርዝር ይዘትና የጀርባ ዓላማ አጣርቶ ይፋ የሚያደርግ ቡድን ስራ እንደሚጀምርም አውስተዋል። ይሁንና የማነህ ካለው ተቀባይነት አንጻር በአካባቢው ሚሊሻ ተገደለ ብለው እንደማያስቡ አቶ መለሰ ይናገራሉ።
እውነት የተገደለው አንድ ሰውዬ እሱ ነው ገዳዩ። ለምን አላማ ነው የተገደለው? ለምን አላማ ነው የተገደለው የሚለው ምክንያቱም በእኛ እምነት እኛ ዝም ብለን ስናስበው በህዝብ ተወዳጅ በወጣቶችም ተወዳጅ የለውጡ ተራማጅ የሆነ ታጋይ የነበረ ሰው ስለሆነ በህዝብ ፍቅር ነበረው፣ በወጣት ፍቅር ነበረው፣ በአካባቢ ህዝብም ተቀባይነት ጋር ፍቅር የነበረው ስለሆነ የዚ አካባቢ ሚሊሻ እንደማይገድለው ነው እኛ እንትን የደረስነው። የዚ አካባቢ ሚሊሻ የፈለገ ቢያደርግ እንደማይገድለው ምክንያቱም የትውልድ ሀገርም ጭምር ነው አካባቢውና ይወደዋል ሰው እና ንጹህ ፈቃዳዊም ስለነበረ በዚህ ደረጃ ነው የሚታወቀውና።
ሙሉጌታ ወረደ የማነ ንጉስን ለበርካታ ዓመታት ባራመደው የለውጥ አቀንቃኝነት እንቅስቃሴ አውቀዋል። ፈንቅል የተባለው የማነ ንጉስ በአመራርነት ያገለግልበት በነበረው የወጣቶች እንቅስቃሴ ውስጥ በውጭ ጉዳይ ኃላፊነት የሚሰራው ሙሉጌታ ለየማነ ንጉስ ሞት ተጠያቂ የሚያደርገው የቀድሞውን የህወሓት አስተዳደር የኢትዮጵያ መንግስት ጁንታ በማለት የሚጠራቸውን ታጣቂዎቹንም ነው። ለዚህ የሚያቀርበው ምክንያት ደግሞ
ላለፉት 12-13 ዓመታት እንቅልፍ መስቷቸው ነው የነበረው። ሲታገል ሲያታግል ህዝብን ሲያነቃ በሰላማዊ መንገድ የአርና ትግራይ አባል ሆኖ እንዲሁም በኋላም ፈንቅል ሆኖ ሲታገል የነበረው ከፍተኛ ተሰሚነት ነበረው። በጣም ታታሪ ታጋይ ነበረ። ህዝቡ ላይ ከፍተኛ የሆነ ተቀባይነት እንዳለ ይታወቃል። ስለዚህ ይህንን አሁንም ሩዝራዞቹ የሚያደርጉት አጉል ተመልሶ ወደ ስልጣን ለመምጣት የሚሞክሩት ቅዠት አለ። ስለዚህ ያንን ለማሳካት ደግሞ ትልቅ እንቅፋት የሚሆናቸው ባለፈው የትግል ታሪካቸውን ካየን መጀመሪያ ጥላት ብሎ የሚያስቡት ትግራይ አካባቢ ያለ የተለየ አስተሳሰብ ያለው ኃይል ነው። እንደሚታወቀው እነሱ ጫካ ሲገቡ የዛሬ 45 ዓመት ወደ 5 የሚጠጉ ፓርቲዎች ነበሩ። ቅድሚያ ያጠፉት እነዚህ ትግራይ ውስጥ የነበሩ ፓርቲዎች ናቸው። ስለዚህ የዚህ ተቀጥያ ያው የነበረውን ነው እየደገሙ ያሉት። እነዚህ ከታሪክም ከራሳቸው መማር የማይችሉ ኃይሎች ሲሆኑ ተመሳሳይ ነገር ነው የሚያደርጉት። የሚቀየሩ የሚሻሻሉ ኃይሎች አይደሉም። ከዛ ኃይል ውጭ የማንን ሊገድል የሚችል ኃይል አለ ብለን አንገምትም።
ከየማነ ሞት በኋላ ቀድሞ የጀመረው ፈንቅል የተሰኘ የወጣቶች ንቅናቄ እጣ ፋንታ ምን ይሆናል የሚል ጥያቄ አንሰራርቷል። በዚህ ጉዳይ ላይ የንቅናቄው የውጭ ጉዳይ ኃላፊ ሙሉጌታ ወረደ ይህንን ብሏል።
አዎ፣ እንግዲህ የማነ በርካታ ታጋዮችን አፍርቷል። አላማው ህዝብ ውስጥ ኦሬዲ ሰርጾ ገብቷል። የማነ ቢሞትም አላማው ይከተላል። እንደውም ይሄንን ጉዳይ የበለጠ ህዝቡ አምሮ እንዲታገላቸው የቀርቱ ዝራጆችን በአጥብ ጊዜ እንዲገነፈሱ ህዝቡ ለበለጠ ትግል የሚያነሳሳ ጉዳይ ነው ሆነ በህዝቡ ላይ ከፍተኛ ቁጭትና ወኔ ነው ያለው። ሲቀበርም እዛ ከተወለደበት አፍዋኔ 10 ኪሎ ሜትር ገባ ብሎ የሚገኝ አካባቢ ነው የተቀበረው። ህዝቡ ላይ ከፍተኛ የሆነ መነሳሳት አለ እነዚህ ዝራጆችን ለማጥፋት። ስለዚህ ትግሉ አላማው ግን መጀመሪያም ግቡ መጥቷል ብለን መግለጽ የምንችለው ነው። ህወሓቶች ኦልሬዲ ተገልጿል። ጥቂት ዝራጆች ናቸው አሁን ከጥፋት ያለፈ ነገር የሚፈጥሩት የሚፈይዱት ነገር የሌላቸው ነው የቀሩት።
የወጣቱን የለውጥ አራማጅ ግድያ በተመለከተ ከፈንቅል በኩል ወንጀል አይቀርበበት የህዋት ወገን እስካሁን ድረስ በጉዳዩ ላይ የሰጠው መግለጫም ሆነ መልስ የለም። ቡድኑ በግድያው ውስጥ ያለውን ሚና የሚያሳይ ገለልተኛ ምርመራም እስካሁን ድረስ ይፋ አልተደረገም። የህዋት አስተዳደር ከመወገዱ በፊት ባሉት ዓመታት በትግራይ ክልል ውስጥ እየደረሱ ያሉ የሰብአዊ መብት ጥሰቶችንና ዘርፈ ብዙ በደሎችን በማህበራዊ መገናኛዎች ላይ በማጋራት ይታወቅ ነበር። የማነ ንጉስ በቅርብ ጊዜ በማህበራዊ ገጾቹ በኩል ባጋራቸው መልእክቶች ላይ ደግሞ የኢትዮጵያ መከላከያ ሰራዊት የትግራይ ክልል ስፍራዎችን ከተቆጣጠረ በኋላ ሰፍኗል ያለውን ያልተገባ ተግባር ሲያወግዝ ተሰምቷል ታይቷል።
ቢያንስ በትግራይ ለ40 ምናምን ቀን የሚያክል መብራት የለም። የመሰረታዊ አላቂቃዎች ይሉ እንዴት አርገንና አግዘው ብላችሁ እስኪ አንድ ገምግሙ። አሁን ግን ከዚህ በተቃራኒ ነው የቆመ። የተለያየ አጀንዳ ያላቸው የተለያየ ፖለቲካ ሊቃን በትግራይ ውስጥ ጣልቃ እየገቡ ነው ያሉ። መንግስትም በዚህ ላይ የማያዳግም እርምጃ መውሰድ አለበት።
የማነ ንጉስ ባለትዳርና የአንዲት ሴት ልጅ አባት መሆኑን ሰምተናል። ለአሜሪካ ድምጽ ሀብታሙ ዝዩም ዋሽንግተን ዲሲ።